ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
As we speak today, actually, what we did immediately is to spring into action and at least provide the needed humanitarian support to these displaced populations that had gotten into Moyale.
በመጀመሪያ ያደረግነው ወደ ሞያሌ
የኬንያ ቀይ መስቀል በህዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ኃላፊ ኖሊን ሙሳን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ከግንቦት ሰባት ጋር በመተባበር የሽብር ወንጀል በሚል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኝ አንድ እስረኛ በድብደባ የደረሰበትን ጉዳት እንዳይታከም እክል ገጥሞኛል ሲል በዛሬው ዕለት ለፍርድ ቤት ማመልከቱ ተገልጧል። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን።
አሁን ደግሞ ርዕሰ ዜናዎችን እናሰማለን። የኤርትራ መንግስት በዘፈቀደ ያሰራቸውን ሁሉ በአፋጣኝ እንዲለቅና ፍትሐዊ ፍርድ የሚያገኙበትን ሁኔታ እንዲያረጋግጥ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ብሪታንያ በሩሲያ ላይ 23 ሩሲያውያን ዲፕሎማቶች ማባረርን ያቀፈ የምላሽ እርምጃ መውሰዷን አስታወቀች። በዓለም የታወቁት የፊዚክስ ሊቅ ስቲቨን ሃውኪንግ በ76 ዓመት ዕድሜያቸው ዛሬ አረፉ።
ሳምንታዊ ቅንብሮች፣ ዲሞክራሲና በተግባር እንዲሁም ሴቶችና ቤተሰብ በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ሌላም የትንታኔ ርዕስ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ መጋቢት 5/2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የኤርትራ መንግስት በዘፈቀደ ያሰራቸውን ሁሉ በአፋጣኝ እንዲለቅና ፍትሐዊ ፍርድ የሚያገኝበትን ሁኔታ እንዲያረጋግጥ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ምክትል ከፍተኛ ኮሚሽነር ኬት ጌልሞር ለሰብአዊ መብቶች ምክር ቤት ዛሬ ሪፖርት ሲያቀርቡ የኤርትራን የመብቶች አያያዝ አስመልክተው በዝርዝር ተናግረዋል። ሊዛ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ኤርትራ ዛሬ በድፍን ዓለም እጅግ ጨቋኝ ከሚባሉ ሀገሮች አንዷ ነች ሲሉ ሁማን ራይትስ ዋች እና አምነስቲ ኢንተርናሽናልን የመሳሰሉ ቡድኖች ለዓመታት እየወተወቱ ይገኛሉ። ሀገሪቱ ነጻ ሚዲያ የላትም። የመንግሥቱ ተቺዎችና ወቃሾች ዕጣ ፈንታቸው መታሰር ነው። አብዛኞቹ የሀገሪቱ ወጣቶች ብዙዎች ከባርነት ጋር በሚያመሳስሉት ሁኔታ ለዓመታት በብሔራዊ ወይም ሀገራዊ አገልግሎት እንዲማቅቁ ይገደዳሉ ይላሉ ቡድኖቹ። ለኤርትራ ሕዝብ የሰብአዊ መብቶች ይዞታው አልተሻሻለለትም ሲሉ የተባበሩት መንግስታት የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ዛሬ በድርጅቱ የሰብአዊ መብቶች ምክር ቤት ፊት ቀርበው ተናግረዋል።
Arbitrary detention without charge or trial are still the norm in the country, affecting thousands imprisoned.
ራሳቸው ያቋቋሙትን የእስልምና ትምህርት ቤት መንግስቱ ስለወረሰባቸው በመቃወማቸው ምክንያት ታስረው በነበሩትና ሰሞኑን ባረፉት የ93 ዓመት አዛውንት አስከሬን ቀብር ስነ ስርዓት ላይ የተገኙ ተይዘው የታሰሩ ሀዘንተኞች መኖራቸው ተነግሮናል። እነሱን ጨምሮ ክስ ሳይመሰረትባቸው ወይም ዳኛ ፊት የመቅረብ ዕድል ሳያገኙ በሀገሪቱ ወህኒ ቤቶች ውስጥ እየላሸቁ ያሉ በሺዎች የሚቆጠሩ እስረኞችንም እየጎዳ ያለ የዘፈቀደ እስራት የሀገሪቱ የተለመደ ገጽታ ሆኗል።
ባለፈው ወር መጨረሻ የሃይማኖት አባቱን አስከሬን ለመሸኘት ሀዘንተኞች በወጡ ጊዜ ተቃውሞ ሲጫር ፖሊስ በሺዎች የሚቆጠሩ ሰዎችን መክበቡ ተዘግቧል። ባለፈው ጥቅምት ወደ ኤርትራ ተልኮ የነበረ አንድ የመንግስታቱ ድርጅት ቡድን ለሀገሪቱ ባለስልጣናት በርካታ የሰብአዊ መብቶች ረገጣ ስጋቶችን አንስቶ እንደነበረ ጊልሞር በዛሬው ሪፖርታቸው ተናግረዋል።
We emphasize the need to strengthen the rule of law and to ensure access to justice.
የህግ የበላይነት የሚጠናከርበትንና ሰው የፍትህ አገልግሎት የሚያገኝበትን ሁኔታ አስፈላጊነት በአጽንኦት አንስተናል። እጅግ ለበዛ የሰብአዊ መብቶች ጥሰቶች ስር ወመሰረት የሆነው ገደብ የለሹ ሀገራዊ አገልግሎት እንዲቆም ጠይቀናል። ደብዛቸው እንዲጠፋ የተደረጉ ሰዎች የት እንዳሉ መረጃ በአፋጣኝ እንዲወጣ አሳስበናል። በተመሳሳይ ሁኔታም እስር ላይ የሚገኙ ሰዎችን ቤተሰቦቻቸው እንዲያገኙዋቸው እንዲደረግም ጠይቀናል።
የሰብአዊ መብቶች መከበርን ሙሉ በሙሉ የሚያረጋግጥ ሕገ መንግሥት ተግባራዊ እንዲያደርግ የኤርትራን መንግሥት ማሳሰባቸውንም ጊልሞር አክለው ተናግረዋል። የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ስለ ኤርትራ መንግሥት ምላሽ ሲናገሩ ሕገ መንግሥቱ እየተከለሰና እየታየ መሆኑን ባለሥልጣናቱ እንደ ጠቆሟቸው ገልጸዋል። ምንም እንኳ የሕገ መንግሥታዊ ሥርዓት መስፈን ኤርትራ ውስጥ ሊፈጠር የሚችል ሁኔታ እንደሆነ የሀገሪቱ ባለሥልጣናት ቢናገሩም ይህ ነው የተባለ የተጨበጠ ውጤት እስከ ዛሬ አለመታየቱ ተጠቁሟል። ለአስሮች ዓመታት ሰፍኗል ያሉት የሰብአዊ መብቶች ረገጣ ያከትማል በሚል ተስፋ ቢሮአቸው ከኤርትራ መንግሥት ጋር ለመሥራት ያለውን ቁርጠኛነት ጊልሞር ለምክር ቤቱ አረጋግጠዋል።
ዩናይትድ ስቴትስ ውስጥ በብዙ ሺህ የሚቆጠሩ ተማሪዎች ዛሬ የአገሪቱ ምክር ቤት መሳሪያ ላይ ቁጥጥር ለማድረግ የሚያስችል ውሳኔ ያለመድረሱን በመቃወምና በአንድ የፍሎሪዳ ትምህርት ቤት ላይ የተገደሉትን ተማሪዎችም ለማሰብ ከትምህርት ገበታቸው ተለይተው አደባባይ ወጥተዋል። የተማሪዎቹ ተቃውሞ ለ17 ደቂቃዎች ያህል የዘለቀ ሲሆን በፍሎሪዳ የተገደሉትን 14 ተማሪዎችንና 3 ጎልማሶችን ለእያንዳንዳቸው አንዳንድ ደቂቃዎች ያህል አስበዋቸዋል። የ19 ዓመት ዕድሜ ወጣት ከአንድ ወር በፊት ማርጀሪ ስቶንማን ዳግለስ በተባለው የሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እነኚህን እንደገደለ የሚታወስ ነው። የዩናይት ስቴትስ የሕግ መምሪያ ምክር ቤት የውህዳኑ መሪ ናንሲ ፔሎሲ ዋሽንግተን ላይ በተካሄደው ተቃውሞ ንግግር ሲያሰሙ አስቸኳይ መፍትሄ የሚጠይቀውን እምነታችሁን ወደ ምክር ቤቶቹ ሕንጻ ደጃፍ በማድረሳችሁ እናመሰግናለን ነው ያሉት። ተቃውሞውን ያስተባበሩት እንደሚሉት በአገሪቱ ዙሪያ ወደ 3000 የሚጠጉ ተማሪዎች ከትምህርት ቤቶቻቸው እንዲወጡ ነበር የታቀደው። በዋይት ሀውስ ቤተ መንግስት ፊት ለፊትና በምክር ቤት ህንጻ ፊት ለፊት የተቃውሞ ሰልፍ እንዲካሄድም ነበር የታቀደው። ሌሎች ደግሞ ካለ ፈቃድ የወጡት ተማሪዎች ይቀጣሉ የሚል መግለጻቸው ታውቋል።
ብሪታንያ በሩሲያ ላይ 23 ሩሲያውያን ዲፕሎማቶች ማባረርን ያቀፈ የምላሽ እርምጃ መውሰዷን አስታወቀች። በሶቪየት ህብረት ዘመን የነበረ ለሞት የሚዳርግ የነርቭ ኤጀንት የቀድሞ የሩሲያ ሰላይ ሰርገይ ስክሪፓልንና ልጃቸው ዩሊን ለመመረዝ እንዴት በብሪታንያዋ ሳልስበሪ ከተማ ሊደርስ ቻለ ለሚለው ጥያቄ ሩሲያ ምላሽ ባለመስጠቷ ነው እርምጃው የተወሰደው። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ስለ ውሳኔው የገለጹት በታችኛው የብሪታንያ ምክር ቤት ባደረጉት ንግግር ነው። መንግስታቸው ከጠላታዊ ተግባር ለመከላከል የሚያስችል ህግ እንደሚያረቅና አዲስ ጸረ ስለላ እርምጃ ለመውሰድ እንደሚያስብበትም ጠቁመዋል። ከብሪታንያ እንዲወጡ የታዘዙት ሩሲያውያን ዲፕሎማቶች የአንድ ሳምንት ጊዜ ተሰጥቷቸዋል። ይህን ያክል ብዛት ያላቸው ሩሲያውያን ዲፕሎማቶች ከብሪታንያ ሲባረሩ በ47 ዓመታት ውስጥ ለመጀመሪያ ጊዜ ነው። ሩሲያ በመመረዙ ተግባር ውስጥ እጄ የለበትም ብላለች።
በፔንሲልቬኒያ ክፍለ ግዛት ከፒተርስበርግ ከተማ ወጣ ብሎ የሚገኘውን የምርጫ ወረዳ ወክለው ለሕግ መምሪያው ምክር ቤት አባልነት በተደረገ ልዩ ምርጫ ዲሞክራቱ ተወዳዳሪ ኮኖር ላምብ ማሸነፋቸውን ዛሬ ማለዳ አስታወቁ። የምርጫ ባለስልጣናት እስካሁን ባለው ጊዜ ትላንት ስለተካሄደው ምርጫ ውጤት ይፋ መግለጫ ወይም የምርጫ ውጤት አልሰጡም። የሪፐብሊካዊው ሪክ ሳኮን እና የዲሞክራቱ ኮኖር ላምፕ የድምፅ አሃዝ የተቀራረበ ስለነበርም የመገናኛ ብዙሃን አሸናፊውን ለመገመት አዳግቷቸው ነበር።
የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ አባላት ሩሲያ አምና በተካሄደው የአሜሪካ ምርጫ ላይ ጣልቃ ስለ መግባቷ ጉዳይ በሚደረገው ምርመራ እንደሚቀጥል ዛሬ አስታውቀዋል። ሪፑብሊካውያን የኮሚቴው አባላት የምርመራው ስራ አብቅቷል ሲሉ ትላንት ማስታወቃቸው ይታወሳል። ዲሞክራቱ አዳም ሼፍ ዲሞክራቶች መቀጠል አለበት ስለሚሉት የምርመራ አካሄድ ባለ 22 ገጽ ዘገባ አቅርበዋል። ገና መጠየቅ ያለባቸው የዋይት ሀውስ ቤተ መንግስት ባለሥልጣኖችና የስለላው ኮሚቴ አባላት እንዳሉ አዳም ሼፍ አስገንዝበዋል። ሪፑብሊካውያን ያወጡት የምክር ቤት የስለላ ኮሚቴ ለአንድ ዓመት ያህል ሲካሄድ ስለቆየው ዘገባ የተዛባና በዋይት ሀውስ ቤተ መንግስት ሊጻፍ ከሚችል የተሻለ እንደማይመስል ገልጸዋል።
በመጨረሻም እውቁ የፊዚክስ ሊቅ ስቲቨን ሃውኪንግ በ76 ዓመት ዕድሜያቸው ዛሬ አረፉ። ዓለም ከተጀመረበት ጊዜ አንስቶ ጨረርም ሆነ ሌላ ነገር ሾልኮ ሊወጣ የማይችልበት ስፍራ መኖሩን ውስብስብነቱን ድረስ የሚሄድ የጠፈር ምርምርና ጥናት አድርገዋል። ለአስርት ዓመታት ያህል በካምብሪጅ ዩኒቨርሲቲ በሂሳብ መምህርነት አገልግለዋል። ዛሬ ታዲያ የካምብሪጅ ከተማ በሚገኘው መኖሪያ ቤታቸው በሰላም እንዳረፉ የቤተሰባቸው ቃል አቀባይ አስታውቀዋል። የሃውኪንግ ልጆች ሉሲ፣ ሮበርት እና ቲም ባወጡት መግለጫ ትልቅ የሳይንስ ሊቅና ልዩ ሰው ነበሩ፣ ስራቸውና ያስተላለፉት ቅርስ ለአመታት ሲታወሱም ይኖራሉ ብለዋል። ሃውኪንግ በ21 ዓመት ዕድሜያቸው በያዛቸው ህመም ሳቢያ መናገር ሳይችሉ የቆዩ ናቸው። መንቀሳቀስ ስለማይችሉም በተንቀሳቃሽ ወንበር ላይ ሆነው ነበር የሚዘዋወሩት። የሚናገሩትም ከተንቀሳቃሽ ወንበራቸው ጋር በተያያዘ የድምፅ መሳሪያ አማካኝነት ነው። የሐኪሞች የጥቂት ዓመታት ዕድሜ ብቻ እንደሚኖራቸው ነበር በጊዜው የተነበዩት። ሆኖም እስካሁን በነበረው ጊዜ ከመኖር አልፈው ታላላቅ የጥናት ምርምርና ቅርሶችን ትተው ለማለፍ የቻሉ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ
ስንብታቸውን በተመለከተ እውነቱ ለመናገር ተገቢ ያልሆነ አካሄድ ነው ፕሬዚደንቱ የሄዱት። እንዲያውም ክብረ ነክብል ጥሩ የሚገልጸው ይመስለኛል። ክብራቸውን የሰውየውን ስብዕና በሚነካ ሁኔታ በትዊተር ነው ፕሬዚደንቱ በትዊተር አሰናብቻለሁ፣ ከሌን ተተኪውን ማርክ ፖምፔን ተክቻለሁ፣ ለእጩነት አቀርባለሁ ለኮንግሬስ ለሴኔት፣ እሱን ግን አሰናብቻለሁ ብለው ነው ሬክስ መርዶን የሰሙት።
ፕሮፌሰር ብሩክ ኃይሉ ናቸው። በኦሃዮ ዩኒቨርሲቲ ስክሪፕስ የጋዜጠኞች ወይም የጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህር ናቸው። የሰማችኋቸው ኢትዮጵያን ጨምሮ በአራት የአፍሪቃ ሀገሮች ካደረጉት የስራ ጉብኝት መልስ በትላንትናው ዕለት የዩናይትድ ስቴትስን ምድር በረገጡ ሰዓታት ውስጥ በፕሬዚዳንት ትራምፕ ውሳኔ ከስራቸው በተሰናበቱት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስንብትና አንድምታ ዙሪያ ከሰጡት ትንታኔ የተወሰደ ነው። ሙሉ ቅንብሩ በምሽቱ ዲሞክራሲ በተግባር በሁለተኛው አጋማሽ ይቀርባል። አንድ ሌላ ቅምሻ እናክል።
ከሌሎች አሜሪካውያን እኩል አይደለንም የሚለውን አመለካከት ተቀብለነው ያስተናገድ ነው ይመስለኛል። ይሄ ደግሞ ተቀባይነት ያለው ነገር አይደለም። ለልጆቻችንም የሚሰጠው መልእክት የደከመ ነገር ነው።
አሌክሳንደር አሰፋ ይባላል። ለጄኔቫ ለኔቫዳ መንግስታዊ ምክር ቤት እየተወዳደረ ያለ ትውልድ ኢትዮጵያ ነው። የአዲስ አበበ የዛሬው ኢትዮጵያውያን በአሜሪካ ፕሮግራም እንግዳ ነው። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ባለፈው ቅዳሜ ዕለት ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሰደዱ ኢትዮጵያውያን የተለያየ ቁጥር እየተገለጠ ሲሆን ስደተኞቹ ባሉበት ስፍራ ተገኝቶ በመስራት ላይ ወይም በመርዳት ላይ የሚገኘው የኬንያ ቀይ መስቀል አሁንም ስደተኞቹን በመመዝገብና በመቁጠር ላይ በመሆኑ ቁጥሩ እያሻቀበ መሆኑን አመልክቷል። ሸሽተው ድንበሩን ከተሻገሩ ኢትዮጵያውያን መካከል በአሁኑ ወቅት በአምስት ቦታ ላይ ተጠልለው እንደሚገኙ ገልጠው ቀይ መስቀል ለሴቶችና ለሕፃናት ቅድሚያ በመስጠት እየመዘገባቸው መሆኑን ተናግረዋል። በትናንትናው ምሽት ሜዳ ላይ በዝናብ ሲበሰብሱ ማደራቸውንም ተናግረዋል። በሌላ በኩል በሞያሌ ከተማ ዘመድ በሕይወት ያለፈባቸውና የቆሰሉ ሰዎችን አነጋግረን ሰዎች ሁሉ ሸሽተው ከተማው ባዶ ሆነዋል ይላሉ። ጽዮን ግርማ ነች ዝርዝሩን የያዘችው።
ከቅዳሜ መጋቢት 1 ቀን 2010 ዓ.ም ጀምሮ የኢትዮጵያ ሞያሌና የኬንያ ሞያሌ ሁለት ነገሮችን እያስተናገዱ ናቸው። ሸዋብር በተባለው ቀበሌ በመከላከያ ሰራዊት አባላት በተተኮሰ ጥይት 10 ሰዎች ከተገደሉና 11 ሰዎች ከቆሰሉ በኋላ ቀያቸውን ለቀው የተሰደዱት ሰዎች ቁጥር ምዝገባ ባደረጉ ቁጥር እየጨመረ መሄዱን የኬንያ ቀይ መስቀል የህዝብ ግንኙነትና የኮሙኒኬሽን ኃላፊ ኖኤላ መሱንዲ ለአሜሪካ ድምጽ ተናግረዋል።
As we speak today, actually, what we did immediately is to swing into action and at least provide the needed humanitarian support to this displaced population that had gotten into Moyale.
በመጀመሪያ ያደረግነው ወደ ሞያሌ የገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። እስካሁን እንዳየነው ከሆነ የስደተኞቹ ቁጥር እየጨመረ ነው። ሰኞ ዕለት መግለጫ ስናወጣ ቁጥራቸው ወደ 2000 ነበር። ትላንት ወደ 5000 ከፍ አለ። ዛሬ ደግሞ ወደ 8592 ሰዎች አሻቅቧል። እያገኘነው ያለን መረጃ ተጨማሪ ቤተሰቦች ወደዚህ ወደ ሞያሌ የሸሹ መሆኑን ነውና ቁጥሩ አሁንም እንደሚጨምር እንጠብቃለን።
ኢትዮጵያውያኑ ስደተኞች በተለያዩ ማለትም በኬንያ ሞያሌ፣ ሰሲ፣ ሶሎሎ፣ ሶማሬ፣ ሲፋ፣ ማኢይ፣ ኩኩብ፣ ጋታ፣ ኮርማና ዳምባላ ፋቻን በተባሉ ስፍራዎች ፈሰው እንደሚገኙ አንዳንዶቹም ደግሞ በኬንያውያን ቤቶች ውስጥ እንደተጠለሉ ገልጸዋል። የኬንያ ቀይ መስቀል ቃል አቀባይ ኖኤላ መሱንዲ ለስደተኞቹ አንዳንድ እርዳታ እያቀረቡ መሆኑንም ጨምረው ተናግረዋል።
This is food distribution, non-food distribution. We also carrying out integrated medical outreach. We also doing
ይህም የእርዳታ ምግብ እደላ፣ የጤና አገልግሎትና በጤና ነክ ጉዳዮች ዙሪያ መረጃ መስጠትን ይጠቀልላል። ለምሳሌ የንጹህ ውሃ አጠቃቀም ጉዳይ፣ የንጽህና ጥበቃ፣ የተንቀሳቃሽ መጸዳጃ ቤቶች አጠቃቀም እና እነዚህን የመሳሰሉ ናቸው።
የኬንያ ቀይ መስቀል ቃል አቀባይ በተጨማሪ የኢትዮጵያኑ ስደተኞች ቁጥር እየጨመረ ቢሄድም ሰብአዊ ስቃያቸውን ለማቅለል የተቻለው ጥረት ይደረጋል ብለዋል። የሞያሌ ከተማ ከንቲባ አቶ አስቻለ ዮሐንስ ሰኞ ዕለት ስናነጋግራቸው በደረሳቸው መረጃ ወደ 50 ሺህ የሚጠጉ ሰዎች የኬንያን ድንበር እንደተሻገሩ ገልጸውልን ነበር። በዛሬው ዕለት የተጣራ መረጃ ደርሷቸው እንደሆነ ለማግኘት ብለን መልሰን ስንደውልላቸው ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሻገረው ስሙን እንዳንጠቅስ የጠየቀው ወጣት ተሰዳጆቹ በተለያየ ቦታ እንደሚገኙ ገልጿል።
ያለበት ቦታ ላይ ዛሬ በጣም ብዙ ነው፣ ሰው ተጨምሮ ነበረ ብሮ አንጻር ማለት ነው። እና እኔ አካባቢ ያለሁት እኔ ቦታ ብቻ ያለው ወደ አንድ ግቢ ቦታ ነው። አንድ ግቢ አንድ 10 ሺህ ምናምን ይሆናሉ በግምት ማለት ነው። ግን ወደ 5 ቦታ ስለሆነ አሁን ተጨባጭ መረጃ በተለይ እነሱ ቀይ መስቀል ምናምን አሁን አብዛኛው ይተጠቋል። አብዛኛው ማለት ነው 70% በላይ ተጠቋል። እኛ አካባቢ ያለው አሁን አንድ ቦታ ብቻ ነው የሰው ግቢ ያልኩሽ ማለት ነው። የማሙላ ግቢ የሚባል ቦታ አለ ኮምፓውንድ፣ እዛ ውስጥ ነው የተሰባሰብ ነው። ዛሬም ደግሞ ከመርሳ ቤት ካውንቲ ምክትል ኃላፊ መጥቶ አናግሮ ነበረ። የተለያዩ ደግሞ ጋዜጠኞችን መጥቶ ነበረ እና እዛ ላይ በጣም ብዙ ነበሩ።
የኬንያ ቀይ መስቀል በተለይ ለህጻናቶች ወተት እያቀረበ መሆኑን ገልጾ ነገር ግን መጠለያው ክፍት ስለሆነ ቀን ፀሐይ፣ ትላንት ማታ ደግሞ ዝናብ እንደዘነበባቸው ነግሮናል። በዛሬው ዕለትም ከየገጠሩ የመጡ ሰዎች ካምፑን እየተቀላቀሉ መሆኑን ተናግሯል። በሞያሌ ከተማ ሸዋብር በተባለችው ቀበሌ ቅዳሜ ዕለት የስድስት ልጆች አባት የሆኑት ወላጅ አባቱ አቶ ከኑ ቀንጨሬ እንደተገደሉበት የተናገረው ልጃቸው አባዱባ ከኑ አባቱን ከስደት ከተረፉ ከተወሰኑ የመንደሩ ሰዎች ጋር ቀብሮ አሁን ብቻዬን እደጅ ቁጭ ብያለሁ ብሎኛል።
ሳቸው ያው ትልቅ ሰው ነው። የስልሳ አመት ሰው ነው። ያው ብዙም እንትን የሚል ሰው አይደለም። ያው የስራ ሰው ነው። ከብት ምናምን ግደው ከዛ በቃ ጠዋት ገበያ ሄዶ መጥቶ ቤት መጥቶ ምሳ በልቶ እንዲህ ሻይ ቡና ይላለሁ ብሎ ወደ ኬላ ሲወጣ እንዲህ ሻይ ቡና ለመጠጣት ቁጭ እያለው ሻይ ቡናው ራሱ አልጨረሰም፣ ግማሽ ራሱ አላረገው። ከዛ በኋላ ወታደሮች ተኩስ ጀመሩ። እና መጡ። እነሱ ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይህ አካል ገደለው ነው ብሎ እንትን አሉ። እሱን አትነሱና መሳሪያውን አንገት ላይ አደቀኑ። መጡት በቃ ከዛ ድረስ ላይ ነው ተመጣ ሁለት ሲይት ነው ተመጣ ሁለት ሲይት አንዱ አንገቱ ላይ ነው አንዱ ደግሞ ድረቱ ላይ ነው እዛ በኋላ ለካ እኔ እንደዚያን ሰዓት እዚያው ሰፋ ውስጥ ነበርኩ። ሰፋ ውስጥ የተባረረን ከሰፋ ራሱ የትን እየጫካ ውስጥ ነው አለ ተጫካይ ወደዚህ ቱክሱ ምናምን ቆመዋች ተብሎ ወደዚህ እየመጣ ነው የሆነ ዘደኞች አሉ ደወሉልኝና አንተ የት ሆነ ነው እዚህ ከጫካ እየመጣሁ ነው ወደ ጫካ ሽሽተን ከጫካ አሁን እየመጣ ነው ሰፈር ላፊልንበት ነው ስሚል ምንም አልሰማኝም ማለት ምንም አልሰማውም ማለት ነው። እዛ በቃ አባቴ ሞተዋል ተመስከዋል ብዬ እጠው በዚያ ሰዓት አላመንኩም ነበር። ስመጣ በቃ ወይ ሰውን ብቻ ነው አገኘው።
የበዛው ሰው ተሰዷል፣ ሁኔታው በጣም ያስፈራል ብሏል። ወይዘሮ ሻላ ኩላ ከቆሰሉት መካከል ናቸው። በዕለቱ ከመኖሪያ ቤታቸው አካባቢ ተኩስ ሲሰሙ ወጥተው እንዳዩ ነግረውናል። በወቅቱም የመከላከያ ሰራዊት አባላቱ ሲተኩሱ በማየታቸው አምስት ልጆቻቸውን ይዘው ቤታቸው ውስጥ ገብተው በራቸውን እንደዘጉም ገልጸዋል።
በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ። ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ።
አሁን በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ እንዳሉም ነግረውናል። ቅዳሜ ዕለት የመከላከያ ሰራዊት አባላት ባደረሱት ጥቃት በሞያሌ የ10 ሰው ሕይወት መጥፋቱንና 11 ሰዎች መቁሰላቸውን መዘገባችን ይታወሳል። የኮማንድ ፖስቱ ሴክሬታሪያትም አደጋው በተሳሳተ መረጃ የደረሰ ነው ማለቱን መዘገባችንም አይዘነጋም።
በሌላ ዘገባ ባለፈው ቅዳሜ ግድያ የተፈጸመውን ግድያ ሸሽተው በኬንያ ሰፍረው የሚገኙ የኢትዮጵያ ስደተኞች ዘላቂ መፍትሄ እንዲያገኙ የዓለም አቀፉ ስደተኞች ድርጅት UNHCR ተጨማሪ የሰው ኃይል ወደ ቦታው ሊልክ መሆኑን የድርጅቱ የኬንያ ቅርንጫፍ ቃል አቀባይ ዩቮን ኒዴጌ ተናገሩ። ሚስ ዩቮን ድርጅቱ እስካሁን ከ8000 በላይ ሰዎችን መለየቱን ተናግረው UNHCR ከኬንያ መንግስት ጋር ተገን ጠያቂዎቹ የሕግ ከለላ እንዲያገኙ እየሰራ መሆኑንም ገልጠዋል። ኬንያ ስደተኞች ጉዳይ ቢሮ በበኩሉ በቅርቡ አስፈላጊ ትብብር ለማድረግ እንደሆነ አመልክቷል። ገልሞ ዳዊት ዘገባውን ከናይሮቢ አድርሰናል እንሆ።
ባለፈው ቅዳሜ የኢትዮጵያ መከላከያ ሰራዊት ተኩስ ከፍቶ ቢያንስ 10 ሰዎችን ከገደለና በርካቶችን ካቆሰለ በኋላ በሺዎች የሚቆጠሩ የከተማዋ ነዋሪዎች ኬንያ ድንበር በአራት ጊዜያዊ ቦታ ሰፍሮ ይገኛሉ። ስደተኞቹን የኬንያ ቀይ መስቀል ሰብአዊ እርዳታ በማድረግ ላይ ሲሆን የዓለም አቀፉ የስደተኞች ድርጅት UNHCR ከኬንያ መንግስት ባለስልጣናት ጋር የሚረዱበትን መንገድ በማጥናት ላይ ይገኛል። የዩኒሲያር ኬንያ ቅርንጫፍ ቃል አቀባይ ይቮን እንደገ ድርጅታቸው በዚህ ሳምንት መጨረሻ ሌላ ተጨማሪ የሰው ኃይል ወደ ቦታው ለመላክ መሆኑን ለአሜሪካ ድምጽ ተናግረዋል። ሚስስ ይቮን አክለው ስደተኞቹ ጥገኝነት የመጠየቅ መብታቸው ተጠብቀው ህጋዊ ከለላ እንዲያገኙ ድርጅታቸው ከኬንያ መንግስት ጋር እየሰራ መሆኑን ገልጸው የተፈናቃዮቹ ቁጥር የሚጨምር ከሆነ የማርሳቢት ግዛት አስተዳደር ከኬንያ ሀገር ሚኒስተር ጋር ሆኖ ስደተኞቹ የሚረዱበትን ቦታ ማዘጋጀት እንዳለበትም አስገንዝበዋል። የኬንያ ስደተኞች ጉዳይ ቢሮ በበኩሉ ሁኔታውን እየተከታተለ መሆኑን ገልጸው ለስደተኞቹ አስፈላጊውን እርዳታ ለማድረግ በዩኤንኤችሲአር እየተደረገ ያለውን ጥናት ውጤት እየተጠባበቅኩ ነው ብለዋል። ስታሊኛሊ የድርጅቱ ባልደረባ ናቸው።
አሁን ስለ ጉዳዩ እኛም እናውቃለን። እናም ከዩኤንኤችሲአር ጋር ሆነን ሁኔታውን እያጤን ነው። በመቀጠልም አስፈላጊውን እርምጃ የምንወስድ ይሆናል።
ከአካባቢው ያነጋገርናቸው የአይን እማኞች እንደሚሉት አሁንም የሞያሌ ነዋሪዎች የኢትዮጵያ መከላከያ ሰራዊት ጥቃት ፍራቻ ወደ ኬንያ በመሰደድ ላይ እንዳሉ ነው የሚናገሩት። ወይዘሮ ሎኮ ከአምስት ልጆቻቸው ጋር ከሞያሌ ሸዋበር ተሰደው ኬንያ ይገኛሉ። ትላንት ወደ ቤታቸው እንዳይመለሱ መከልከላቸውን ይናገራሉ።
ይሄ መንግስት በጣም እያስቸገረን ነው። ትናንትና እንኳን ልጆቻችንን ከሸዋ በር ጠመንጃ ደግነው አባረው መለሷቸው። ሰው አሁንም እየሸሸ ነው። እኛ ራሳችን ከቤታችን የምንለብሰውን ልብስ ለመውሰድ ሄደን ነበር፣ ሸሽተን ተመለስን።
ይህ በእንዲህ እንዳለ በሞያሌ የደረሰውን ግድያ ሸሽተው ኬንያ የሚገኙት ወጣቶች ዛሬ ሰላማዊ ሰልፍ ማካሄዳቸውም ታውቋል። በሰልፉ ላይ ከትምህርታቸው የተፈናቀሉ ተማሪዎች የተሳተፉበት ሲሆን በሰልፉም በከተማዋ ለተፈጸመው ግድያ መንግስትን ነቅፈዋል። አብዲ ኤባ በሰልፉ ላይ የነበረ የ12ኛ ክፍል ተማሪ ነው።
ሰልፉ በሰው ሀገር ተሰደው እየተቸገሩ ስላሉ ቤተሰቦቻችን ፍትህ መጠየቅ፣ ከትምህርት ገበታቸው የተፈናቀሉ ተማሪዎች መብታቸው እንዲጠበቅ፣ የሰብአዊ መብት በኢትዮጵያ እንዲከበርና ይህ መንግስት ስልጣን ለቆ በፍትህ በሚያስተዳድር እንዲተካ ስለመጠየቅ ነው።
አብዲ በሰልፉ ላይ በሺዎች የሚቆጠሩ ተማሪዎች እንደተገኙና የአከባቢው የኬንያ ባለስልጣናት ቀርቦ እንዳነጋገሯቸው ተናግሯል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት 7 ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኘው አቶ አስቻለው ደሴ በድብደባ ተጎዳ ያለውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰማ። ጠበቃው አቶ አለልኝ ምህረቱ የዛሬው የችሎት ሁኔታ ለአሜሪካ ድምጽ እንደተናገሩት ከዚህ ቀደም ተከሳሹ የተጎዳውን አካሉን ለፍርድ ቤቱ ገልጦ በማሳየቱና በዓለም አቀፍ መስቀል በመጎብኘቱ ክትትል ተጀምሮለት እንደነበር መናገሩን ገልጸው፣ ነገር ግን በሂደት ለተገኘው ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ቀጠሮ ሳይወሰድ እንደቀረ ተናግሯል ብለዋል። ጽዮን ግርማ ጠበቃውን አቶ አለልኝ ምህረትን አነጋግራ ተከታዩን ዘግባለች።
ጠበቃው አቶ አለልኝ ምህረቱ ለአሜሪካ ድምጽ ራዲዮ ስለ ደንበኛቸው ሲናገሩ አቶ አስቻለው ደሴ በሃያዎቹ ቤት ውስጥ የሚገኝ ወጣት ሲሆን በሐምሌ ወር 2009 ዓ.ም በሽብር ወንጀል የተከሰሰው ከሌሎች 3 ተጠርጣሪዎች ጋራ ነው። ጉዳዩም በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እየታየና ምስክር ለመስማት በቀጠሮ ላይ ነበር። ነገር ግን አቶ አስቻለው ከተከሰሰ ጊዜ ጀምሮ ለፍርድ ቤት አቤቱታ በማቅረብ ላይ ይገኛል ብለዋል።
ፖሊስ ወንጀል ምርመራ ቢሮ ደረሱብኝ የሚላቸው ጉዳቶች አሉ። በየጊዜው ለችሎት ያቀርብ ነበር። በተለይ በአንድ ወቅት ልብሱንም አውልቆ እስከ ማሳየት ደርሶ ነበር። በዛ ምክንያት የተጎዳ አካል አለው። ለዛ በቂ ሕክምና ሊያገኝ አልቻለም ነበር። የዓለም ቀይ መስቀል ማህበር ሄደው አይተውታል። ከዛ በኋላ ሕክምና እንዲያገኝ ተደርጎ ክሊንቶ አጠቃላይ ሆስፒታል ይባላል ለማረሚያ ቤቱ ታራኞች የሚመረምር ወይም የሚያክም ከዛ ተመርምሮ ሪፈር ተባለ። ከአቅማችን በላይ ነው ብለው ሪፈር ያደረጉት ወደ ቅዱስ ጳውሎስ ሆስፒታል ተላከ። የቅዱስ ጳውሎስ ሆስፒታል ደግሞ በተደጋጋሚ ምርመራ ካደረገ በኋላ ለየካቲት 27 ቀን 2010 ዓ.ም ለቀዶ ጥገና ቀጠሮ እንደያዘው አነግሮ ነበረ።
አቶ አስቻለው ከዚህ ቀደም በነበረ ቀጠሮ ፍርድ ቤቱ ጉዳቴን ሊያይልኝ ይገባል በሚል የለበሰውን ልብስ በማውለቅ የተጎዳውን አካሉን ለችሎት ባሳየበት ጊዜ በአዳራሽ ውስጥ የነበሩት ሰዎች በሙሉ ሐዘን ተሰምቷቸው እንደነበር አቶ አለልኝ ተናግረዋል።
በጣም ጥሩ ስሜት ነበር ገልጦ ሲያሳይ። በመከልከልም አስቦ ነበር፣ ነገር ግን እሱ ክልክላውን አልተቀበለም። በተለይ በዛን ቀን ያው ምልሽ ጥሩ እንትን አልነበረም። በጣም ብዙ ህዝብ ነበረ፣ ተመልካችም ነበረ፣ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብሎ ነው በቃ ልብሱን አውልቆ ያሳየው። እንኳን በግሌ መክሬው ነበረ ምናልባት ከሞራል ከምናምን ጋር ብዬ በፍጹም ምን አይነት ሞራል አለኝና ነው ይህን የምትከለክለኝ ያለኝ ነው። ተቃወመኝ ሞራሌና ሞቶ አልወረድ ሞራል የለኝም አለና ወለቀ አሳየ።
የዛሬው ቀጠሮም መደበኛ እንዳልነበር የተናገሩት አቶ አለልኝ አንደኛ በዋናው የቀዶ ጥገና ቀጠሮ ዕለት ወደ ሆስፒታል እንዳልተወሰደና ሁለተኛ ደግሞ ቂሊንጦ ማረሚያ ቤት ዞን 4 በሚባል ቦታ ጨለማ ቤት ውስጥ በመታሰሩ ከዛ እንዲወጣ ማመልከቻ በማቅረቡ ነው ብለዋል።
ለቀዶ ጥገና ሕክምና በተቀጠረበት ቀን ማረሚያ ቤቱ አልወሰደውም፣ በቅዱስ ጳውሎስ ሆስፒታል ማለት ነው። ባለመሄድ ምክንያት የታሰበለት ቀዶ ጥገና አልተደረገለትም። እሱ እንግዲህ እንደሚለው በድብደባ ምክንያት ደረሰብኝ የሚለው የዘር ፍሬው ላይ ከፍተኛ ችግር ስላለ ቀዶ ጥገና ካልወጣ በስተቀር ወደ ሌላ ሊለወጥ ይችላል ብሎ የቅዱስ ጳውሎስ ሆስፒታል ሐኪሞች ለቀዶ ጥገና እንደ ቀጠሯቸው እንደነገሩን፣ ነገር ግን በቀጠሮው ማረሚያ ቤት ሊወስደው ስላልቻለ እንደገና ለሌላ ረጅም ቀጠሮ ተላልፎብኛል በሚል ነው ዛሬ ብቻ ያቀረበው። እኔ እንዳናገርኩት ሐኪሞቹ ያሉት በቀዶ ጥገና ካልወጣ በስተቀር አይንኬሽን ያደገ ሄዶ ወደ ሌላ ሊለወጥ እንደሚችል እንደነገሩት ነው የነገረኝ። ገና
ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ለማድረግ ረዘም ያለ ቀጠሮ እንደሚያስፈልግ፣ ይህንን ቀጠሮ ለማግኘትም የተለያዩ ምርመራዎችን ሲያደርግ እንደነበር አቶ አስቻለው ለችሎት አመልክቷል ብለዋል። የቀዶ ጥገናውን ለማድረግም ለየካቲት 27 2010 ዓ.ም ቀጠሮ ተሰጥቶት የነበረ ሲሆን የቂሊንጦ ማረሚያ ቤት ኃላፊዎች ግን 2 ቀን አሳልፈው የካቲት 29 2010 ዓ.ም እንደወሰዱት ተናግሯል። በዚህ ዕለት ግን ሐኪም ባለመኖሩ በነርሱ አማካኝነት ለግንቦት 17 ሌላ ተለዋጭ ቀጠሮ እንደተሰጠውና እንደተራዘመበት አመልክቷል። ፍርድ ቤቱም ይህንን ሁኔታ ተመልክቶ ሆስፒታሉ ቀጠሮውን እንዲያሳጥርለት ሁኔታውን ለማስረዳት እንዲችል እስር ቤቱ ወደ ሆስፒታል እንዲወስደው እንዲታዘዝለት አቤት ማለቱን ጠበቃው ተናግረዋል። ፍርድ ቤቱም አቤቱታውን በጽሑፍ እንዲያቀርቡ ትዕዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቶናል ብለዋል። ከጨለማ ቤት እንዲወጣ ላቀረበው አቤቱታም አቃቤ ሕግ የሰጠው ምላሽ ተመርምሮ ለብይን ለአርብ መጋቢት 7 2010 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ በተጠረጠሩት በነ ማስረሻ ሰጤ መዝገብ ብይኑን ሳያሰማ ቀረ። ተጠርጣሪዎቹ ቅሬታቸውን በምሬት አሳውቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝር አለው።
ዶክተር ፍቅሩ ማሩን ጨምሮ በነ መቶ አለቃ ማስረሻ ሰጤ የክስ መዝገብ ክስ የተመሠረተባቸው 38 ተጠርጣሪዎች ባለፈው ሰኞ መጋቢት 3 ቀን 2010 ዓ.ም የፍርድ ቤቱን ብይን ይጠባበቁ ነበረ። ይሁንና ፍርድ ቤቱ በተለያዩ ምክንያቶች ብይኑ እንዳልደረሰለት አስታውቋል። ከ38 ተጠርጣሪዎች መካከል 27 ለሚሆኑት ጥብቅና የቆሙት አቶ ወንድሙ ኢብሳ ብይኑ ላለመድረሱ ፍርድ ቤቱ የሰጠው ምክንያት ምን እንደሆነ ለቪኦኤ አብራርተዋል።
ብይን ያልሰጡበት ምክንያት ሁለት ነገር ነው። አንደኛ ከመሀላችን አንድ ዳኛ ስልጠና ገብቶ ጉዳዩን የያዘው እሱ በመሆኑ፣ ሁለተኛ ፋይሉ የተለያዩ ጉዳዮች በጣም ሰፊ በመሆኑና ይሄን ሁሉ ዝርዝር ማውጣት ስላለብን ጊዜ ነው ያጠረን። እነዚህ ሁለቱ ምክንያቶች ነው ያነሱት።
ቀደም ሲል አቃቤ ሕግ በተከሳሾቹ ላይ አቀርባለሁ ያለውን የሰውና የሰነድ ማስረጃ አጠቃለው ስለነበረ ፍርድ ቤቱም የቀረበውን የሰውና የሰነድ ማስረጃ አግባብነት ካለው የሕግ ድንጋጌ ጋር መርምሮ ብይን ለመስጠት ለዕለቱ ቀጥሮ ነበረ። ፍርድ ቤቱ ብይኑ እንዳልደረሰለት ሲገልጽ ተጠርጣሪዎቹ የፍርድ ቤቱን ዳተኝነት በብርቱ ተቃውመዋል። የተቃውሟቸው ዋናው ምክንያትም አሁን ያሉበት የእስረኞቹ ማቆያ አስተዳደር የሚያደርስባቸው በደል እንደሆነም ታውቋል። አቶ ወንድሙ ይብሳ በዕለቱ ፍርድ ቤቱ እንዲናገሩ በሰጣቸው ፈቃድ መሠረት ታሳሪዎቹ አቅርበውታል ካሉት አቤቱታ የጥቂቶቹን በምሳሌነት ዘርዝረዋል።
በአንደኛ ደረጃ ለምሳሌ 28ኛ ተከሳሽ አባጋፋር የሚባለው ልጅ ኦፊሰር ግርማ የሚባል ሰው እና ሌላም ኦፊሰር ጉሽ የሚባሉ ሰዎችን ስንጠቸው እዚህ ቦታ ነው የምንገል፣ ሬሳይ ነው ከዚህ ቦታ የት የሚወጣው አቶጣም በህይወት ብዬ የት እንደምገደል ቦታ ሁሉ አሳይቶኛል። የህይወት ዋስትና የለኝም፣ ሌሎችም ህይወት ዋስትና የላቸውም። ዘንጋዳ ነው የምንበለው ምግባችንን ተብሎ ዘንጋዳ ብቻ ሳይሆን አሸዋ ተጨምሮበት ነው፣ አሸዋ ነው የምንበለው። ሆን ብሎ እኛን ለመፍጀት ነው የምደረገው የምን በጣም ከረር ያለና ረዘም ያለ ነው ያቀረበው። ሌላ ደግሞ ከኦሮሚያ ክልል የመጣ ሰው ነው። እሱም ደግሞ እንደዚህ እዚህ ሞያሌ አካባቢ የተደረገው ነገር የወገን ጦር ወይም ደግሞ የሀገር መከላከያ ሳይሆን በጠላት እጅ ነው ያለ ነው። ሆን ተብሎ እኛን ለመፍጀት ነው የምንለው። አንድ ደግሞ ከጎጃም የመጣ ልጅም አለ። እሱም እንደዚሁ እዚህ ቦታ ነው የምትገደለው። ልክ አንደኛው እንዳለው እዚህ ቦታ እንደምገደል ኦፊሰር ግርማ፣ ኦፊሰር ግቡሽ የመሳሰሉ ሰዎች እንደዚህ አይነት በደል ያደረሱብን ነው። በጠቅላላ የህይወት ዋስትና የለንም።
ፍርድ ቤቱ በመጨረሻም ለሚያዝያ 16 ቀን 2010 ዓ.ም ብይኑን ለማሰማት ተለዋጭና የመጨረሻ ቀጠሮ መስጠቱን አቶ ወንድሙ ጨምረው ገልጸዋል። ይህ ይሳካ ወይንም አይሳካ የምናውቀው በዕለቱ ይሆናል ሲሉም ገልጸዋል። አቃቢ ሕግ ከአንድ ዓመት በፊት በነ ማስረሻ ሰጤ መዝገብ የቅሊንጦ ወህኒ ቤትን አቃጥላችኋል በሚልና በሽብር ወንጀል ድርጊት ክስ እንደ መሠረተባቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን የቃጠሎውን ሁኔታና ደርሷል የተባለውን የመብት ጥሰት ያጣራበትን ሪፖርት ይፋ እንዳደረገም ይታወሳል። ተጠርጣሪዎቹ ተፈጽሞብናል የሚሉት የማሰቃየት ተግባርም እውነት መሆኑን ኮሚሽኑ በሪፖርቱ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ከአንድ ዓመት በላይ ጊዜ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሬክስ ቲለርሰን ከስልጣን መነሳታቸው በአሁኑ ሰዓት መሆኑ እንጂ ያን ያህልም አስደናቂ ባልነበረ ተብሏል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና ቲለርሰን በአያሌው የውጭ ፖሊሲዎች ላይ ተስማምተው እንደማያውቁና ፕሬዚዳንቱም ብዙ ባለስልጣናትን እንዳባረሩ ይታወቃል። ቲለርሰን ከአፍሪካ ኦፊሴላዊ ጉዟቸው በተመለሱ ማግስት ታዲያ ፕሬዚዳንቱ በትዊተር መልእክት ከስልጣን እንዳወረዷቸው ሲረዱ ሁኔታው አግራሞትን እንደፈጠረባቸው አያጠያይቅም ይላል የተከታዩ ዘገባ ዝርዝር። የቲለርሰን ያልተጠበቀ ከስልጣን መነሳት የፈጠረው ስሜት የአሜሪካ ድምጿ ዝላቲካ ሆክ አሰናድተዋለች። አዲሱ አበበ ይዞ ቀርቧል።
ውጭ ጉዳይ ሚኒስትሩ ከስልጣን የተነሱት ብሪታንያ ውስጥ ለነበሩት ለቀድሞ የሩሲያ ሰላይ መመረዝ ተጠያቂዋ ሩሲያ ነች ካሉ ከሰዓታት በኋላ መሆኑን የፖለቲካ ተንታኞች ይናገራሉ። በዚህ ጉዳይ ላይ ትራምፕ ዝምታን ነው የመረጡት። የሆነ ሆኖ ቲለርሰን ትናንት ማክሰኞ ባሰሙት የስንብት ንግግራቸው ለሩሲያ መንግሥት አንድ መልእክት አስተላልፈዋል።
ሩሲያ must assess carefully as to how its actions are in the best interest of the Russian people.
ሩሲያ የምትወስዳቸው እርምጃዎች ሁሉ በአጠቃላይ ለመላው ዓለም ሕዝብ በተለይም ደግሞ ለራሷ ሕዝብ የቱን ያህል ጠቃሚ እንደሆኑ በውል ልትመረምር ይገባታል። ይሄ ውስጥ ውስጡን የምታካሄደው ነገር ከቀጠለ ግን ማንንም አይጠቅምም፣ ራሷንም ከተቀረው ዓለም የሚያገላት ይሆናል።
ፕሬዚዳንት ትራምፕ በቲለርሰን ቦታ የተኩት የሲአይኦን ማይክ ፖምፒዮን ነው። በፕሬዚዳንት ትራምፕ የተባረሩት የቀድሞ ረዳት የውጭ ጉዳይ ሚኒስትርና ከፍተኛ የዩናይትድ ስቴትስ ዲፕሎማት ቶም ካንትሪማን ለቪኦኤ ሲናገሩ ሩሲያ በዩናይትድ ስቴትስ የውስጥ ፖለቲካ እጇ እንዳለበት ፖምፒዮ ጠንቅቀው ያውቃሉ ብለዋል።
I hope that he may be able to convince the president.
ይህ ችግር ፕሬዚዳንቱ እንዲያውቁት ብቻ ሳይሆን ለዩናይትድ ስቴትስ ዲሞክራሲም ጎጂ እንደሆነና ይህን የመሰለውን የተደበቀ አሰራር ማቆም ተገቢ መሆኑን አዲሱ ተሿሚ ለመጀመሪያ ጊዜ ይነግሯቸዋል ብዬ ተስፋ አድርጋለሁ።
ፖምፒዮ ወታደራዊ ትምህርት እንዳላቸውና ፕሬዚዳንት ትራምፕ ደግሞ ከወታደራዊ መኮንኖች ጋር ተስማምተው እየሰሩ እንደሆነ የፖለቲካ ተንታኞች ይናገራሉ። የአትላንቲኩ ካውንስል የፖለቲካ ምሁር ኤሪየል ኮሆን
You will see a more robust, more Trumpian, more hands-on, more integrated.
የበለጠ ጥንካሬ የጎላበት የበለጠም የትራምፕን አካሄድ የሚመስልና ከፔንታገን አሰራር ጋር የበለጠ የተያያዘ ነገር ልናይ እንችላለን። ይሁንና ደግሞ ፓምፒዮ የቀድሞ ምክር ቤት አባልና ሪፐብሊካን በመሆናቸውም ትችት ሊኖር እንደሚችል ግልጽ ነው።
የውጭ ጉዳይ ሚኒስቴር ሹምሽር ይፋ የሆነው ፕሬዚዳንት ዶናልድ ትራምፕ በመጪው ግንቦት ወር ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የኒውክሌር ጦር መሳሪያን ስለማስወገድ ከመወያየታቸው አስቀድሞ መሆኑ ይታወቃል። ግንቦት ደግሞ ፕሬዚዳንት ትራምፕ ከኢራን ጋር የተደረሰውን የኒውክሌር ጦር መሳሪያ ስምምነት ለማቋረጥ የወሰኑበት ወቅት ነው።
And those two things just can't go together. There is no way in the world
እነኚህ ሁለት ነገሮች አብረው የሚሄዱ አይደሉም። ተግባራዊ የመሆን ላይ ያለና ቀደም ሲል የተስማማህበትን ነገር አሽቀንጥረህ መጣል አሁን ደግሞ ከሰሜን ኮሪያ ጋር የምታደርገውን ውይይት እንደምን አድርጎ ሊጠቅም እንደሚችል ፈጽሞ የሚገባ ነገር አይደለም። ምናልባትም ፕሬዚዳንት ኪም ጆንግ ኡን ቆይስቲ ቀደም ሲል የተደረሰ ስምምነትን ለመሻር እየተዘጋጀ ካለ ፕሬዚዳንት ጋር ምን አይነት ስምምነት ነው ማድረግ የምችለው ብለው እንዲጠይቁም ያደርጋቸው ይሆናል።
ይህም ሁሉ ሆኖ ግን የኒውክሌር ጦር መሳሪያን ስለማስወገድ ከሰሜን ኮሪያ ጋር በሚኖራቸው ውይይት አንድ አጠቃላይ ውጤት ይገኝበታል ብለው እስካላመኑ ድረስ ፕሬዝዳንቱ የሚከተለው አደጋ ሳያሰጋቸው ተነሳሽነት በመውሰዳቸው ካንትሪማን ያመሰግኗቸዋል። አንዳንድ ተንታኞች ደግሞ ውጤት እንደሚገኝበት ተስፋ የሌለው ጉባኤ ማካሄድ ትርፍ የለውም ይላሉ።
የተጀመረው ርዕስ ለትንታኔ የሚጋብዘን ነው። ተያያዥ ትንታኔ እናቀርባለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን የስርጭታችን አጋማሽም አልፏል። ለሁሉም አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አሁን ቀደም ብዬ እንደጠቀምኩት ትንታኔ በፕሬዚዳንት ትራምፕ ውሳኔ ከስራቸው በተሰናበቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስንብትና አንድምታ ዙሪያ
ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች ካደረጉት የሥራ ጉብኝት መልስ የዩናይትድ ስቴትስን ምድር በረገጡ ሰዓት ውስጥ ነው። በፕሬዝደንት ትራምፕ ውሳኔ ከስራቸው የመሰናበታቸውን ዜና የሰሙት። አሁን ቀደም ብለን እንደጠቆም ነው በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰንበትና አንድምታ ዙሪያ የሚያጠነጥነው የትንታኔ ቅንብር ነው። ሰሞኑን ትንታኔው በኦሃዮ ዩኒቨርሲቲ ስክሪፕስ ጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህሩን ፕሮፌሰር ብሩክ ኃይሉን ለትንታኔ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብሩክን ያወያየው ለምሽቱ ዲሞክራሲ በተግባር ፕሮግራም እንዲሁ አሁን ቀጥሎ ይቀርባል።
ዶክተር ብሩክ በትላንትና ዕለት አፍሪካ ጉብኝታቸው መልስ ገና የዩናይትድ ስቴትስን ምድር በረገጡ ጥቂት ሰዓታት ውስጥ ከስልጣናቸው የተነሱትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የስራ ስንብትና አንድምታ ይመለከታል ውይይታችን። የተሰናበቱበት መንገድ የተለየ ስሜት የፈጠረ ይመስላል። እስኪ ስለ ስንብታቸው ምንነት በመመልከት እንደርደር። ቀድሞም ከፕሬዚዳንቱ ጋር ያላቸው ግንኙነት በተለይ ደግሞ በዓለም አቀፍ ዲፕሎማሲ ዙሪያ ግንኙነታቸው ያንሃል ጥሩ ነው በማይባል ደረጃ መሆኑ ይታወቃል። ግን ስንብታቸውን ራሱን እንዴት ይመለከቱታል ዶክተር ብሩክ?
አመሰግናለሁ። ስንብታቸውን በተመለከተ እውነቱ ለመናገር ተገቢ ያልሆነ አካሄድ ነው ፕሬዚደንቱ ሄዱት። እንዲያውም ክብረ ነክብል ጥሩ የሚገልጸው ይመስለኛል። ክብራቸውን የሰውየውን ስብና በሚነካ ሁኔታ በትዊተር ነው ሰውየው ራሳቸው ፕሬዚደንቱ በትዊተር አሰናብቻለሁ፣ ከሌን ተተኪውን ማርክ ፖምፔን ተክቻለሁ፣ ለእጩነት አቀርባለሁ ለኮንግሬስ ለሴኔት፣ እሱን ግን አሰናብቻለሁ ብለው ነው ሬክስ መርዶን የሰሙት። እንደ ሚሊዮን ሰዎች የፕሬዚደንት ትረምፕ ተከታታዮች በትዊተር ነው። እና ይሄ በጣም ክብር የሚነካ የሚያሳዝን ሁኔታ ነው። ይሄን ካልኩ በኋላ እርግጥ ነው እውነት ነው ሁለቱ ሰዎች ከመጀመሪያ ጀምሮ በባህላዊ በሀገራችን አባባል ኮከባቸው አልገጠመም ልበል አቷል።
ጥሩ አድርገው ገልጠውታል። በደንብ የግባባ ይመስለኛል።
በጣም ችግር የሻከረ ግንኙነት ነበራቸው። ሰውየው አመጣጣቸው ያው ከቢዝነሱ ከንግዱ ዓለም ነው። ያው የኤክሰን ሞቢል ቺፍ ኤግዚኪቲቭ ኦፊሰር ናቸው። ህይወታቸው በኮርፖሬት ዓለም የታጠረ እንጂ በፓብሊክ ፖሊሲ፣ በመንግስታዊ አሰራር፣ በዲፕሎማሲ፣ በውጭ ግንኙነት፣ በፖለቲካ ውስጥ የገብት የተሳተፉ ሰው አልነበሩም ከልጅነታቸው ጀምሮ ሬክስ ቲለርሰን። ስለዚህ ለስራው ለሙያውም እንደው ቶታሊ ሙሉ ለሙሉ ማለት ይቻላል አዲስ ናቸው። አንድን ሰው ዋናን የማያውቅ ሰው ባህር ውስጥ እንደመጣል ይቆጠራል። ወይም እሳቸው ሲቪል ኢንጂነር ናቸው በትምህርታቸው ዲግሪ ያላቸው። አንድ ሲቪል ኢንጂነርን ትልቅ ሆስፒታል ወስዶ ሰርጀሪ የልብ ጥገና እንዲያርጉ
ቀዶ ሕክምና አድርጉ እንደማለት
እንደዛ ይቆጠራል። ለቦታም ለሁሉም ሰው ሁሉም እውቀቱ ችሎታው ምኑ የራሱ አለበት ከቲም በፊት ራሱ የተመደበበት ልበል ከሞላ ጎደል። በዛ አይነት ሁኔታ ነው ሰውየውን ያመጧቸው። እንደሚባለውም እንደምታ አድማጮች እንደሚያስታውሱት ከራሻ ጋር ባላቸው በጣም ለየት ያለ ግንኙነት የተነሳ ለዛ ቦታ እንዳጫዋቸው ነው የሚታማው። ይሄ መታማት ብቻ ሳይሆን አሁን በሚደረገው ምርመራዎች ሁሉ እያፈጠጠ ፊት ለፊት እያገጠጠ እያፈጠጠ የመጣ ጉዳይ ነው እና መጨረሻ የጠየቀኝ ነጥብ አለ። እሱ ምንድን ነው አብረው ሊመጡ አልቻሉም ያልከው መጀመሪያ ላይ እውነቱን ለመናገር አታሉላ ጥረዋል የሚሰውዬ ባላቸው እውቀት የፕሬዚደንት ትራምፕን ጉዳዮች ስቴት ዲፓርትመንት ለማስፈጸም ያሉትን ከሞላ ጎደል ፈጽመው አሁን መጨረሻ ላይ ነው ከአራት ወር አምስት ወር ወዲህ ይለይለትም ይመስላል። የራሳቸውንም ክብር ለመጠበቅም እኔም ጭንቅላት አለኝ የሚመራበት እኔም አሳሰብ አለኝ አንተ የምትለውን አላደለ እንዳልከው አልፈጽምም የሚልም እንደገናም እንደምናስታውሰው የስድብ ውርጅብኝ ሁሉ ወርዶባቸዋል የሚሰውዬ። እሳቸውም አጸፋውን ለፕሬዚደንት ትረምፕ ሰጥተዋል። ያው መቼም ወሬና ምን የሚሄድበት እንደ ሀረግ አይታወቅም። ምን ይሄ ቃሉን ለመናገር
ይከብዳል
ልበለው ምንም እንትን ካላለ ይሄ ደደብ ሰውዬ ብለው ሁሉ ፕሬዚደንቱን ሲዘልፉ ተሰምተው ከዛ በኋላ ለይቶላቸው ግንኙነታቸው ማለት ነው ይችሉ። ይሄ እንግዲህ ለማስቀመጥ ነው ጉዳዩን እና ራሽያን በተመለከተ ከዛን ጊዜ በኋላ ነው ትንሽ ለመንቀሳቀስ የሞከሩት ሰውየው። ይህንን እንዲያው ለመንደርደር ያህል ለማለት
መልካም። ለዚህ ኃላፊነት በፖለቲካ ሳይንስ እይታ ምናልባትም ከተለመደው ውጪ የሆነ ሰው እንደመሆናቸው በዝርዝር እርስዎ ጥሩ አድርገው እንዳስቀመጡት፣ በስራቸው ግን የፕሬዚዳንት ትራምፕ አስተዳደር ከሚታይበት ሁኔታ ምናልባትም በአንዳንድ ቦታዎች ጥንካሬያቸው የታየበት ለአለቃ እሺ ከማለት ይልቅ ትክክለኛ ነው የሚሉትን በመስራታቸው የሚያወድሷቸው አሉ። ሌሎች የሚነቀፉባቸውን ሀሳቦች ቆይተን እናነሳለን። የስራ ክንዋኔያቸውንስ እንደምን ይገመግሙታል? ጀመር አድርገውታል?
የስራ እንትናቸውን ስንገመግመው እዛ ስንገመግመው በተቻላቸው ዋና ዋና ጉዳይ ተብለው በፕሬዚደንቱ የተነገራቸውን ሞክረዋል። እሱም ቴሮሪዝም በተመለከተ እንዲከታተሉ፣ መካከለኛው ምስራቅ እንዲከታተሉ፣ እስራኤልና መካከለኛው ምስራቅ ሀገሮችን፣ ኢየሩሳሌም የአንዲቫይድድ ኢየሩሳሌም ያልተከፋፈለችው ምስራቅም ሆነ ምዕራብ ኢየሩሳሌም የእስራኤል ሀገር ሀገረ እስራኤል ዋና ርዕሰ ከተማ የሚለውን ጉዳይንም እርግጥ አማቻቸው ቢከታተሉ እሳቸው እንዳስፈጻሚነት በዛ በኩል ገፍተዋል። ከአውሮፓ ሀገሮች ጋር አንዳንድ ግንኙነቶችን እንዲያጠናክሩ በየጊዜው ልከዋቸዋል። ነገር ግን የራሳቸውን ሀሳብ እንዳላመነጩ ነው የታየው። አሁን ግን ቅርብ ያየነው ነገር ቢኖር ለምሳሌ ከመጨረሻው ትሪፓቸው ብንጀምር የአፍሪካ እንትን ትሪፓቸው ጉዟቸው ያየን እንደሆነ የሚያጠነጥነው ቴሮሪዝምን በመዋጋት በምስራቅ አፍሪካ አልሸባብን በመዋጋት ከጅቡቲ ያለው የአሜሪካ ሚሊተሪ ቤዝን በተመለከተ እሱንም የማጠናከር ሁኔታ እንደ አጋር ሀገሮች ኢትዮጵያና ኬንያን የመሳሰሉትንም አብረው ቴሮሪዝም እንዴት በግንኙነት እንደሚቀጥል በዛ ሰርተውበታል። በተለይ ቴለርሰን ሊታወቁበት ይችላሉ ብዬ የምገምተው ምንድን ነው የሳሄል ሪጅንን ጉዳይ በተመለከተ ቴሮሪዝም በመዋጋት ከፈረንሳይ፣ ከአውሮፓ ህብረት፣ ከጀርመኖች ጋር ጥሩ እንቅስቃሴዎች ተደርገዋል። ለአሜሪካ ወታደሮችም ተሳትፏቸው ተጠናክሮ እንዲቀጥል ሞክረዋል። ይሄን ማለት እችላለሁ። ነገር ግን ወደ እንትናቸው ስብናቸው እንደገና በመልስህ ምንድን ነው ችሎታቸው በተቻላቸው ሞክረዋል፣ ግን አልተሳካም። ስቴት ዲፓርትመንት ራሱ ስልጣን ከያዙ ጊዜ ጀምሮ 30% በባጀትና በሰው ኃይል ቀንስ ብለው አመራር ቀጭን አመራር ሰጥቷቸው ያንን ለምሳሌ አስፈጽመዋል ማለት እንችላለን። ሚስተር
የሚተቹበትም ነው ባለመቋቋማቸው ለሰራተኛውም ሆነ ለዩናይት ስቴትስ የውጭ ፖሊሲ ወሳኝ የሚባለውን በፕሬዚዳንቱ ትዕዛዝ ተሸንፈው ተገኙ በሚል የሚተቹበት ነው አሁን እያነሱ ያሉት።
ትክክል ነው። እነዚህ ጉዳዮች ናቸው። የፕሬዚዳንቱ ቀኝ እጅ ሆነው አስፈጻሚ አካል ሆነዋል ነው የሚያሰኘው። ይሄ እውነትም የራሳቸው የወጣ ፖሊሲ የለም። አሁን ቅድምን ለመጥቆ እንደሞከርኩት የማፈንገጥና ከተሰጣቸው ስክሪፕትድ ንግግር ውጪ መናገር መጀመራቸው እና ራሽያን ደግሞ መጨረሻ አሁን ወር ተኩል ጀምሮ ራሽያ በተመለከተ አንዳንድ አካሄዶችን ትንሽ መተቸት መዳዳታቸው ያ ነው እንግዲህ አዲስ ሁኔታ መጣው እንጂ ከዛ ውጪ ከተለመደው ከተሰጣቸው መመሪያ ውጪ ይሄ ነው የተባለ ለየት ያለ አካሄድ አልሄዱም። ይሄ ነው ማለት የሚችለው።
ሰዓታችን አለቀ። ውይይቱ ግን ይቀጥላል። የፕሬዚዳንት ትራምፕ አስተዳደር ቀጣይ አቅጣጫ፣ የዩናይት ስቴትስ አጋር አገሮች ምዕራባውያን ስጋትና ሊሆኑ ይችላሉ የተባሉ ጉዳዮች ላይ በሰፊው እንወያያለን ከፕሮፌሰር ብሩክ ጋር። ታዲያ በድረገጻችን ላይ ሙሉ ዝርዝር ውይይቱን ታገኛላችሁ። አድማጮች፣ አሁን ወደ ቀጣዩ ሳምንታዊ ቅንብር ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካም እዚሁ ዩናይትድ ስቴትስ ውስጥ የሚያቆየን ይሆናል። ሶስት ወር ያህል ለቀረው የኔቫዳ ምክር ቤት በተለይም ለወረዳ 42 የምርጫ ወረዳ 42 መሆኑ ነው በአባልነት የሚወዳደሩት ኢትዮጵያዊ ናቸው። የዛሬው እንግዳችን ቀደም ብለን አስተዋውቀናቸዋል። አዲሱ አበበ እንግዳውን ራሳቸው ከሚያስተዋውቁበት ይነሳና ወደ ውይይታቸው ይወስድናል።
ሀይ አይ አም አሌክዛንደር አሰፋ I am announcing my candidacy for Nevada State Assembly in District 42.
ጤና ይስጥልኝ። አሌክሳንደር አሰፋ እባላለሁ።
እያለ ራሱን ያስተዋወቀው የዛሬው እንግዳዬ አሁን ለተያዘው የመርጦኝ ዘመቻ ማስተዋወቂያውን ይፋ ባደረገበት ወቅት ነው። ጤና ይስጥልኝ አቶ አሌክሳንደር አሰፋ።
ጤና ይስጥልኝ አዲሱ።
ለኔቫዳ የመንግስት ምክር ቤት በተለይም ለወረዳ 42 አባልነት እንደምትወዳደር ይፋ ያደረክበትን ማስተዋወቂያ አድምጫለሁ። ቀደም ሲል በወጣትነት እድሜ ክልል ውስጥ እንዳለህም ስላወቅኩ አንተ ብል ድፍረት አይሆንም አይደለም?
አይሆንም።
እና ለዚህ ቀላል ያልሆነ ፉክክር ደግሞ ድፍረቱን ማግኘትህም በራሱ ትልቅ ነገር ነውና እንኳን ደስ ያለህ እላለሁ መጀመሪያ።
አመሰግናለሁ።
እንግዲህ ወደዚህ ሀገር ከመጣህ 18 ዓመት ሆነዋል። ሁለተኛ ደረጃን ኮሌጅንም እዚህ እንደጨረስክ በራስህ የግል ስራም እንደምትተዳደር እዛ ማስታወቂያ ላይ አድምጫለሁ ተናግረሃልና እስቲ የአሜሪካ ህይወትህን ባጭሩ ግለጥልኝ።
መልካም። እንግዲህ ከኢትዮጵያ ከመጣሁኝ በኋላ ሃይ ስኩል እዚሁ ነው የተማርኩት።
ሁለተኛ ደረጃ
ትምህርት ቤት። ከዛ በኋላ ወደ ኮሌጅ ሄድኩኝ። የበረራ ትምህርት ቤት ሄጄ የፓይለት ትምህርት ነው የተማርኩት።
ገርም ነው።
ከዛም በኋላ ደግሞ ተመልሼ የፖለቲካል ሳይንስ ትምህርት ተምሬያለሁ ማለት ነው። ወደዚህ ወደ ላስ ቬጋስ ሙቪ ያደረግኩት በ2006 ዓመተ ምህረት ነው። ሌሎች ስራዎችንም ስሰራ ቆይቻለሁ። ከዛ በኋላ ደግሞ ከ2013 ጀምሮ የራሴን ቢዝነስ ከፍቼ የራሴን ስራ እየሰራሁ ነው የምተዳደረው።
ምን ቢዝነስ ነው?
የሎጂስቲክስ ቢዝነስ ነው።
ማለት
የትራንስፖርቴሽን ቢዝነስ ነው። እዚህ የዴሞክራቲክ ፓርቲ ውስጥም አክቲቭሊ በጣም ክሎስ ሆኜ እሰራለሁኝ ማለት ነው።
በንቃት እና ሆነህ በቅርበት እየሰራ ነው ማለት ነው። አንተ በእንግሊዝኛ ስትናገር እኔ እየተረጎምኩ ጊዜ እንዳንፈጅ እንግዲህ በተቻለ መጠን አማርኛ በጣም ወርቅ ነው፣ ግሩም ነው እና ችግር አይኖርብህም ብዬ ነው የማስበው። እንዴት ነው ወደዚህ? የሚገርም ነው። ከአውሮፕላን አብራሪነት ወደ ምክር ቤት አባልነት ትልቅ ለውጥ ነው። እንዴት ወሰንክ ወደዚህ አሁን ይህን ውድድር ለመወዳደር?
እንግዲህ እኔ ለረጅም ጊዜ ሌሎች ተወዳዳሪዎችን ሳግዝ ወይ ደግሞ የምርጫ ቡድኖቻቸውን ስመራ ቆይቻለሁ እዚህ ዴሞክራቲክ ፓርቲ ውስጥ። ከ2004 የፕሬዚደንታዊ ምርጫ ጆን ኬሪ የተወዳደረበት ምርጫ ጀምሮ ማለት ነው። እና ራሴን ለውድድር አቀርባለሁ የሚል ግምት ኖሮኝም አያውቅም። አሁን ግን ከ2016 የፕሬዚደንታዊ ምርጫ ዶናልድ ትራምፕ የተመረጠበት ማለት ነው፣ ከዛ ምርጫ በኋላ ራሴ መወዳደር እንዳለብኝና የበኩሌን አትሊስት በስቴታችን ደረጃ አስተዋጽኦ ማድረግ እንዳለብኝ ወሰንኩኝ ማለት ነው። ይሄንን ከመወሰኔ በፊት ብዙ ግፊቶች ይመጡ ነበረ ከጓደኞቼ፣ ፓርቲ ውስጥ ካሉትም ውጪ ካሉትም። የመጨረሻ ዲሳይድ እንዳደርግ ያደረጉኝ እንደውም የሪፐብሊካን ጓደኞቼ ናቸው እየደወሉ፣ እንግዲህ ይሄ ጊዜ ያንተ ጊዜ ነው መግባት አለብህና ማድረግ ያለብህን ነገር ማድረግ አለብህ የሚሉ ግፊቶች ነበሩና የዛሬ 15 ወሮች አካባቢ ዲሳይድ አድርጌ እንግዲህ የምርጫውን ስራ መስራት ጀምሬያለሁ።
ከዚህ ቀደም እንዳንተው በተለያዩ የዩናይትድ ስቴትስ መንግስታዊ መስሪያ ቤቶች ውስጥ ለመወዳደር የወሰኑና የሞከሩ አሉ። ተስፋ አለን እንግዲህ አንተም ደግሞ የተሻለ ውጤት አግኝተህ በኔቫዳ ምክር ቤት ውስጥ እናገኘሃለን ብዬ ተስፋ አደርጋለሁ። ምንድን ነው ምን ያህሉን ኢትዮጵያዊ አሜሪካዊ በተለይ ዲሞክራቶችን ወይም ደግሞ ሪፐብሊካኖችን ቢሆኑ አንተን የሚደግፉ ካሉ ቅድም ያበረታቱኝ እንደውም ሪፐብሊካን ጓደኞች ናቸው ብለኛል እና ምን ያህሉን ደርሰሃል? ምን ያህሉን አግኝተህ ቅስቀሳ አድርገሃል? ከምን ያህሉ ተስፋ አግኝተሃል? አሁን ያለህ ተስፋ ምንድን ነው? ያው ገና በቅርብ ነው እርግጥ ይፋ ያደረግከው፣ ግን ተስፋህ ምንድን ነው? ምን ይመስላል?
በመጀመሪያ እንግዲህ ቦታው ላይ የነበረችው እዚህ ወንበር ላይ የነበረችው ሌላ ዴሞክራት ተወካይ ናት እና በብዙ ፖሊሲዎቻችን ላይ አንስማማም ነበረ። ከኛ ኮሚዩኒቲም ጋር ብዙ ግንኙነት የላትም እና እሷን ከቦታው ላይ ለማንሳት ነበረ እንግዲህ ይሄ የምርጫ ዘመቻ የጀመርኩት ማለት ነው። ትንሽ ወራቶች ከገፋን በኋላ የእኔን ጥንካሬና እኔ ከህብረተሰቡ ጋር ያለኝ ትስስር ጠንካራ እንደሆነ ስታይ ለራሷ ወንበር ተመልሳ መወዳደር እንደማትፈልግ አሳውቃ ከውድድሩ ወጥታለች ማለት ነው። እንግዲህ ይሄ ለእኛ ለኢትዮጵያውያን ኩራት መሆን ብቻ ሳይሆን ለዴሞክራቶች ልዩ እድል ነው የሚከፍትልን። አሁን እንዳልኩ እንግዲህ የትራምፕ አድሚኒስትሬሽን ኢሚግራንቶችን እና አፍሪካውያንን አፋውጥቶ የመሳደብ ደረጃ ሁሉ የደረሱበት ጊዜ ነው እና ዴሞክራቶች እኔን ከአፍሪካ ከኢትዮጵያ የመጣ እና ጠንካራ አሜሪካዊ ለመሆን የበቃ ተወዳዳሪ በመምረጣቸው የፕሬዚደንቱን አፍ የሚያስይዙበት ጠንካራ መልስ ነው ብዬ አስባለሁ።
በዚህ ደረጃ ወይም በአንተ ደረጃ ላሉ ኢትዮጵያውያን አሜሪካውያን ምን ያህል እድል ይሰጣል? ለእነሱስ በዚህ አጋጣሚ ምን አይነት ምክር ትሰጣለህ? ምን ለምንድን ነው ይህን ጥያቄ የማነሳው? ብዙዎቹ ችሎታ እያላቸው የሚሳካ ወይም ደግሞ የሚፈቀዱሉም አይመስላቸው ይኖራሉ ብዬ አስባለሁ፣ እንደው ካልተሳሳትኩ። ያንተ መወዳደር ግን ትልቅ ምሳሌነት አለው። ከዛ አንጻር ምን ትላለህ ለማለት ነው?
እዚህ ሀገር የዜግነት መብት ሲሰጠን መብት ብቻ ሳይሆን ሀገርን የሚያክል ነገር በኃላፊነት ነው የተሰጠን። እንግዲህ ይህን ኃላፊነት ብዙ ኢትዮጵያውያን ወገኖቻችን አጢነው የተረዱ አይመስለኝም። ለምሳሌ የምርጫ ጊዜዎች ሲመጡ እንኳን ለመወዳደር ወጥተው የሚመርጡ በጣም ጥቂቶች ናቸው። እንግዲህ ይሄ የሚሆነው ይሄ ሀገራችን አይደለም፣ እኛ መጤነን፣ እነሱ እንደፈለገው አድርገው ያስተዳድሩ፣ እኔ ስራዬን ሰርቼ እኖራለሁ የሚል ደካማ አመለካከት አለ። እንግዲህ ይህን የሚለው ሰው እዚህ ሀገር ዜጋ ከመሆን አልፎ ታክሱን የሚከፍለው እዚሁ ነው፣ ልጆቹን የወለደው እዚሁ ነው፣ ቤት አለው፣ ከመጣ ረጅም አመት ሆኖታል እና ትንሽ ኃላፊነት የጎደለው አካሄድ ነው
ወይም መብትን አለማወቅም ነው።
ከሌሎች እኩል አይደለንም፣ ከሌሎች አሜሪካውያን እኩል አይደለንም የሚለውን አመለካከት ተቀብለነው ያስተናገድነው ይመስለኛል። ይሄ ደግሞ ተቀባይነት ያለው ነገር አይደለም። ለልጆቻችንም የሚሰጠው መልእክት የደከመ ነገር ነው። እንግዲህ የወደፊቱን ጄኔሬሽን ማነቃቃት፣ ትውልድን ማነቃቃት ካለብን ራሳችን በንቃት መሳተፍ ስንችልና ስለ ማህበረሰባችን ግድ ሲለን፣ ስለ ልጆቻችን ስለሚማሩበት ትምህርት ቤቶች ግድ ሲለን፣ ጥራቶቻቸው የምንተዳደርባቸውን ህግጋት መጻፍና ማጻፍ ስንችል ነውና በንቃት መሳተፍ ይኖርብናል እላለሁኝ።
አብረውህ የሚወዳደሩት ዴሞክራቶች እንዴት ነው ጥንካሬያቸው ከአንተ ጋር ስታስተያየው?
ብዙ ሪሶርስ ያላቸው ታዋቂ ሰዎች ገንዘብም ያላቸው ናቸው። ግን በፓርቲ ውስጥ ያለውና በህዝቡ መካከል ያለው ድጋፍ ለእኔ የላቀ ነው እና በጣም ትልቅ ተስፋ ነው ያለን።
በጣም ድንቅ ነው በእውነቱ። አመሰግናለሁ ይቅነህ እላለሁ። በነገራችን ላይ አሌክሳንደር እዚህ ከመጣ ያወጣ ስም ነው ቀድሞም ነው? ይቅርታ፣ በጣም የግል ጥያቄ እንዳይሆንብኝ።
አይ ቀድሞም ነው። በእኔ ስወለድ አጎቴ ያወጣልኝ ስም ነው።
እሺ ቤተሰብ፣ ልጅ ወይም ልጆች እዚህ ሀገር እንዴት ነው ኑሮህ?
ልጆች የሉኝም፣ ባለቤት አለች። ዝናሽ ትባላለች። የአዲስ አበባ ልጅ ናት። እዚሁ ላስ ቬጋስ ነው የተገናኘ ነው።
ድንቅ ነው። መልካም እድል እመኝልሃለሁ። እግዚአብሔር ይስጥልኝ አሌክሳንደር።
በጣም አመሰግናለሁ አዲሱ።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
የኢትዮጵያ መንግስት ህይወትና ንብረት ከጥቃት ለመከላከል ሲል ባለፈው የካቲት 9 2010 ሁለተኛውን የአስቸኳይ ጊዜ አዋጅ መደንገጉ ይታወቃል። አዋጅ በኢትዮጵያ የተወካዮች ምክር ቤት የጸደቀበት ሂደት ተቃውሞ የገጠመውና አነጋጋሪ ነበረ። ሆኖም ለስድስት ወራት እንዲቀጥል ተደርጓል።
ከየካቲት 9 ወዲህ ግን በርካታ ኢትዮጵያውያን በመከላከያ ሰራዊት ጥይት ተገድለዋል። ኢትዮጵያም በቅርቡ 6000 የሚሆኑ የፖለቲካ እስረኞችን የፈታች ቢሆንም በዚህኛው አዋጅ ታዲያ ተጨማሪ ሰዎች እየታሰሩ መሆኑን የአዋጁ አስፈጻሚ ባለስልጣናት ገልጠዋል። ባለፈው ሳምንት ፍጻሜ ደግሞ ከሰራዊቱ ጥቃት ሽሽት ቁጥሩ 50,000 ይደርሳል የተባለ ህዝብ ወደ ጎረቤት ኬንያ ተሰደዋል ይላል። በኢትዮጵያ የአስቸኳይ ጊዜ አዋጅ አስፈላጊ ነው የሚሉና መደንገጉን የሚቃወሙም አሉ። በአስቸኳይ ጊዜ አዋጁ አተገባበር የኢትዮጵያ ሰራዊት የዜጎች ህይወትና ንብረት የመጠበቅ ኃላፊነትና ግዴታ እየተወጣ ይሆን?
በእነዚህ ነጥቦች ዙሪያ የተለያዩ አመለካከቶች ያሏቸው እንግዶችን ለፊታችን አርብ ለውይይት ጋብዘናል። ጥያቄዎቻችሁን በ202-205-9942 የውስጥ መስመር 14 በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ወይም በፌስቡክ ቪኦኤ አምሃሪክ አድራሻችን ላኩልን።
አሁን ስርጭታችን የተገባደደው አድማጮች የኚህን እውቅ ሰው ድምፅ እናሰማችሁና ቀደም ብለን ዜና ረፍታቸውን ተናግረናል ወደ ስርጭታችን ማገባደጃ እናመራለን።
basic science becomes part of general awareness, what now appear as the paradoxes of quantum theory will seem as just common sense.
አሁን የሰማችሁት የእውቁን የፊዚክስ ሊቅ ስቲቨን ሃውኪንግን ዛሬ በ76 ዓመት ዕድሜያቸው ያረፉትን ነው። ቀደም ብለን እንዳስተዋወቅ ነው ታዲያ ሃውኪንግ በ21 ዓመት ዕድሜያቸው በያዛቸው መምሳቢያ መነጋገር አይችሉም ነበር። መንቀሳቀስም ስለማይችሉ በተንቀሳቃሽ ወንበር ላይ ሆነው ነው የሚዘዋወሩት የነበረው። ሃውኪንግ መነጋገር የሚችሉትም ከተንቀሳቃሽ ወንበራቸው ጋር በተያያዘ የድምፅ መሳሪያ አማካኝነት ነው። አድማጮች፣ ስርጭታችን አበቃ። በሳይንስ ክፍለ ጊዜ በሰፊው እንመለሳለን። አሁን እየተገኛሉ
ላል በእኛ በኩል ሰላም፣ ደህና ደሩ።
ታዋቂ